ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ መስከረም 30 2015 ዓ.ም ዝግጅታችን ጀመረ። የኢትዮጵያ መንግስት ከህወሓት ጋር የሰላም ድርድር ለማድረግ የተቻለውን ጥረት ማድረጉን ይቀጥላል ሲሉ ፕሬዝዳንት ሳህለወርቅ ዘውዴ ተናገሩ።
መንግስት የሰላምና ዲሞክራሲ ጥያቄዎችን አንገብጋቢነት በመረዳት ከህወሓት ጋር የሀገሪቱን ጥቅም ባስከበረ እንዲሁም ዘለቄታን ባማከለ መልኩ ድርድር እንዲደረግ የተቻለውን ጥረት በማድረግ ይገፋበታል። ነገር ግን ይህንን የሰላም አማራጭ በመርገጥ ለሚደረግ ማንኛውም ትንኮሳ አስፈላጊውን የማስታገሻ እርምጃዎች የሚወሰድ መሆኑ ሊሰመርበት ደግሞ ይገባል።
ፕሬዚዳንት ሳህለወርቅ ዘውዴ ናቸው የሰማችኋቸው። ዛሬ በተካሄደው የህዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ መክፈቻ ስነ ስርዓት ላይ ካሰሙት ንግግር የተወሰደ ነው። ህወሓት በበኩሉ ዛሬ ባወጣው መግለጫ የኤርትራና የኢትዮጵያ ኃይሎች ከትላንት ጀምሮ በራማ ዛላምበሳና ጸሮና ግንባሮች መጠነ ሰፊ ጥቃት ከፍተዋል ሲል የኢትዮጵያንና የኤርትራን መንግስት በተንኳሽነት ወንጅሏል። ሙሉ ዘገባው በአብይ ርዕሳችን ይቀርባል። በሐዋሳ ዩኒቨርሲቲ በደረሰ አደጋ የአንድ ተማሪ ህይወት ማለፉንና በህወሓትና በፌዴራል መንግስት መካከል በደቡብ አፍሪካ ከትላንት በስቲያ ሊጀመር ታቅዶ የነበረ የአፍሪካ ህብረት መራሹን የሰላም ውይይት አስመልክቶ የነዋሪዎችን አስተያየትን በምሽቱ መሰናዷችን አካተናል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁነን፣ እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ ክብራትና ክብራን፣ እንደምናመሻችሁ። ከምሽቱ ዜና ጋር እንግዶ ወልዴ ነኝ። የኢትዮጵያ መንግስት ከህወሓት ጋር የሰላም ድርድር ለማድረግ የተቻለውን ጥረት ማድረጉን ይቀጥላል ሲሉ ፕሬዚደንት ሳህለወርቅ ዘውዴ ተናገሩ። ፕሬዚደንቷ ይህን ያሉት በህወሓትና በፌዴራል መንግስት መካከል በደቡብ አፍሪካ ከትናንት በስቲያ ይጀምራል ተብሎ ሲጠበቅ የነበረው የአፍሪካ ህብረት መራሹ የሰላም ውይይት መራዘሙ ከታወቀ በኋላ ነው። ዛሬ በተካሄደው የህዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ መክፈቻ ስነ ስርዓት ላይ ፕሬዝደንት ሳህለወርቅ ባሰሙት ንግግር መንግስት ለሚፈጸሙበት ትንኮሳዎች ግን እርምጃ መውሰዱን ይቀጥላል ብለዋል። ህወሓት በበኩሉ ትንኮሳ የሚፈጽመውና ጥቃቱን እያስፋፋ ያለው የኢትዮጵያ መንግስት ነው ሲል ይከሳል። ህወሓት ዛሬ ባወጣው መግለጫም የኤርትራና የኢትዮጵያ ኃይሎች ከትናንት ጀምሮ በራማ ዛላምበሳና ጸሮና ግንባሮች መጠነ ሰፊ ጥቃት ከፍተዋል ሲል ወንጅሏል። ለዚህ የህወሓት ክስ የኢትዮጵያም ሆነ የኤርትራ መንግስታት እንደ ወትሮ ሁሉ ምንም አይነት ምላሽ አልሰጡም። 400 የሚሆኑ ኤርትራውያን ባለፈው አርብ በአሜሪካ የውጭ ጉዳይ መስሪያ ቤት በመገኘት የኤርትራ ኃይሎች ከትግራይ እንዲወጡና ዩናይትድ ስቴትስ በሰሜን ኢትዮጵያ ይካሄዳል ያሉትን ጨካኝ ግድያ ለማስቆም እንድትረዳ ጠይቀዋል። ሰልፉ የተዘጋጀው የአክል በተሰኘና በውጭ አገር በተቋቋመ ድርጅት ሲሆን የቪኦኤ ትግርኛ ክፍል ከድርጅቱ የአሜሪካ ተጠሪ ባገኘው መረጃ መሰረት የአሜሪካ የውጭ ጉዳይ መስሪያ ቤት እየተካሄደ በሚገኘው ጦርነት ላይ አንድ እንዲል ጠይቀዋል ስትል ሰልፉን የተከታተለችው የትግርኛ ክፍል ባልደረባችን ምንያ አፈወርቂ ባቀረበችው ዘገባ አመልክታለች። በጦርነቱ ዋናው ገፈት ቀማሾች በትግራይ በአማራና በአፋር ክልል የሚገኙ ሴቶችና ሕፃናት ናቸው ያሉት ሰልፈኞቹ ዩናይትድ ስቴትስ መግለጫ ከማውጣት ባለፈ ተጨባጭ እርምጃ እንድትወስድ ጠይቀዋል። ሰልፈኞቹ የኤርትራ መንግስት በጦርነቱ ያደርጋል ያሉትን ተሳትፎ እንዲያስቆም ጠይቀዋል። የኤርትራ መንግስት የሰልፈኞቹን ጥያቄ በተመለከተ እስካሁን ያለው የለም። የአውሮፓ ህብረት ጦርነቱን በማስመልከት በቅርቡ ያወጣውን የአቋም መግለጫን በተመለከተ የኤርትራ መንግስት በሰጠው መልስ ግን ጦርነቱን ውጫዊ ለማድረግ የሚጥረው ህወሓት መሆኑን ገልጾ ኤርትራ ወደ ጦርነቱ የገባችው ጥቃት ከደረሰባት በኋላ ራሷን ለመከላከል ነው ብሏል። በሜዲትሬኒያን ባህር ጠረፍ ላይ በምትገኘው ሳብራታ በተሰኘች የሊቢያ ከተማ ውስጥ 15 ፍልሰተኞች መገደላቸውን የተባበሩት መንግስታት ድርጅት ትናንት አውግዟል። ለድርጊቱ ህገ ወጥ ሰው አስተላላፊዎችን ወንጅሎ ለፍርድ እንዲቀርቡ ጠይቋል። የፍልሰተኞቹ አስከሬኖች በባህር ዳርቻው ላይ ተንሳፈው የተገኙ ሲሆን አብዛኞቹ ጀልባ ውስጥ ተቃጥለው የከሰሉ መሆናቸውን ተመድና የሊቢያ ቀይ ጨረቃ ማህበር እንዳስታወቁ የፈረንሳይ ዜና ወኪል ኤኤፍፒ ዘግቧል። በሊቢያ የተመድ ልዑክ እንዳለው ትክክለኛው ምክንያት ምን እንደሆነ እስካሁን ከድምዳሜ ያልተደረሰና ወደፊት የሚወሰን ቢሆንም ግድያው የተፈጸመው በተቀናቃኝ አስተላላፊዎች መካከል የተፈጠረን ግጭት ተከትሎ እንደነበር ሪፖርቶች ይጠቁማሉ። የሊቢያ ባለሥልጣናት አፋጣኝ ገለልተኛና ግልጽ ምርመራ አድርገው ድርጊቱ የፈጸሙትን ለፍርድ እንዲያቀርቡ ሲል ተመድ ጠይቋል። ሙአመር ጋዳፊ ከ11 ዓመት በፊት ከሥልጣን ከመወገዳቸው በፊትም ቢሆን ሊቢያ የሕገ ወጥ አስተላላፊዎች መስመር ነበረች። ከጋዳፊ በኋላ ሀገሪቱ ወደ አውሮፓ ለሚሄዱ ፍልሰተኞች በዓለም እጅግ አደገኛው መንገድ ናት ተብሏል። ፍልሰተኞች አብዛኛውን ጊዜ በአስተላላፊዎቻቸው ሰቆቃ ይደርስባቸዋል። ባለሥልጣናትና ታጣቂ ቡድኖች በፍልሰተኞቹ ላይ ስቃይና ሌሎች በደሎችን በመንግሥት ዕውቅና ይፈጽማሉ ሲሉ የሰብአዊ ቡድኖች ይከሳሉ። የሊቢያ መገናኛ ብዙሃን እንደዘገቡት በአስተላላፊ ቡድኖች መካከል ጭቅጭቅ ከተነሳ በኋላ በአብዛኛው ከደቡባዊ አፍሪካ በመጡ ፍልሰተኞች ላይ የጥይት ሩምታ አርከፍክፎባቸዋል። ሪፖርቶች ጨምረው እንዳሉት አንደኛው ቡድን ጀልባዋ ላይ እሳት ለቆባታል። በያዝነው የፈረንጆች ዓመት ብቻ 14,000 ፍልሰተኞች ተይዘው ወደ ሊቢያ መመለሳቸውን ዓለም አቀፍ የፍልሰተኞች ድርጅት ዛሬ አስታውቋል። ሜዲትሬኒያን ባህርን ለመሻገር ሲሞክሩ ቢያንስ 216 ፍልሰተኞች ሲሞቱ 724 ደግሞ የደረሱበት ባይታወቅም ሳይሞቱ እንዳልቀረ ይታመናል። ይህ በእንዲህ እንዳለ በትናንሽ ጀልባዎች ከፈረንሳይ ወደ እንግሊዝ በባህር ለማቋረጥ የሞከሩ ከ360 በላይ ፍልሰተኞችን የአገሪቱ የባህር ላይ ዘብ እንደታደገ የፈረንሳይ ባለሥልጣናት አስታውቀዋል። የአካባቢው የባህር ዘብ ጀልባዎችና የፈረንሳይ የባህር ኃይል ብዙ ጊዜ በመመላለስ በእንግሊዝ መተላለፊያ ቻነል ውስጥ በአስቸጋሪ ሁኔታ ውስጥ የነበሩ ፍልሰተኞችን ታድገዋል ሲል ኤኤፍፒ ዘግቧል። ፍልሰተኞቹ ካሌይ፣ ቡሎን እና ድንክርክ ወደ ተባሉ የፈረንሳይ ወደቦች ተወስደዋል። ወደ እንግሊዝ ለመግባት የሚሹ በርካታ ፍልሰተኞች እንደ ነገሩ በተሰሩ ጀልባዎች እየተሳፈሩ የእንግሊዝ ቻነልን ለማቋረጥ ይሞክራሉ። የእንግሊዝ ቻነል በዓለም ትራፊክ ከሚበዛባቸው የመርከቦች መተላለፊያ አንዱ ሲሆን የአየር ሁኔታው በአብዛኛው አስቸጋሪ ነው። በቀን 400 የሚሆኑ መርከቦች በእንግሊዝ ቻነል ያልፋሉ። ከያዝነው የፈረንጆች ዓመት መጀመሪያ አንስቶ 35,500 ሰዎች የእንግሊዝ ቻነልን በጀልባ ተሻግረዋል። ከእንግሊዝ የአገር ውስጥ ጉዳይ ሚኒስቴር በተገኘው መረጃ መሰረት እንግሊዝ ከሚደርሱት ፍልሰተኞች ውስጥ 94 በመቶ የሚሆኑት ለጥገኝነት የሚያመልክቱ ሲሆን ምላሽ ከተሰጣቸው ውስጥ የሚበዙቱ ተቀባይነት አግኝተዋል። በምዕራቡ ግዛቷ በተገንጣይ ንቅናቄ ቀውሶች፣ በስተ ሰሜን ደግሞ ከቦኮ ሐራም ጋር በግጭት በተጠመደችው በካሜሩን የአእምሮ ሕሙማን ቁጥር ባለፈው ዓመት ከእጥፍ በላይ መጨመሩን የሀገሪቱ ባለሥልጣናት አስታውቀዋል። በዓለም አቀፍ ደረጃ ዛሬ እየተከበረ ያለውን የአእምሮ ጤና ቀን አስመልክቶ ሞኪ ኤድዊን ክንዜካ ከያውንዴ ያደረሰንን ዘገባ ስመኝሽ የቆየት አቀርበዋለች።
ፎንቤ ሄድዊክ በካሜሩን ሰሜናዊ ምዕራብ ክልል ዋና ከተማ በሆነው ባሜዳ ውስጥ የሚገኝ ቫይን የተሰኘ የአእምሮ ጤና ማዕከል ዳይሬክተር ናቸው። እንደ አውሮፓውያን አቆጣጠር በ2021 ዓ.ም ከ20 በታች የነበረው በማዕከላቸው ሕክምና ይደረግላቸው የነበሩት ታካሚዎች ቁጥር በጥቅምት 2022 ዓ.ም ከ100 በላይ ሆኖ በመጨመሩ ማዕከላቸው በባሜዳ ለሚከበረው የዓለም አእምሮ ጤና ቀን ተግባራት መመረጡን ይናገራሉ።
የምንቀበላቸው በእጅግ አሰቃቂ ገጠመኞች ውስጥ ያለፉትን ነው። ትልቅ ሐዘን አለባቸው። ብዙዎቹ በእንቅልፍ እጦት የሚማረሩ፣ አንዳንዶቹ ራሳቸውን መቆጣጠር የማይችሉ፣ በጣም እረፍት የሌላቸውና በጣም የተጨነቁ ናቸው። አንዳንዶቹ ከባድ የንዴት ችግር አለባቸው። ከቁጥጥር ውጪ የሆኑ ስሜታዊ የሆነ ባህሪ ዝንባሌም ይታይባቸዋል።
በካሜሩን ሰሜን ምዕራብ ክልል የአእምሮ ጤና ሕክምና ኃላፊ የሆኑት የመንግስት ባለስልጣን ረቤካ ንኩዌቴ እንደሚሉትም ባለፈው አንድ ዓመት ብቻ በአካባቢያቸው የአእምሮ ህመምተኞች ቁጥር ከ2500 ወደ 6000 ከፍ ብሏል።
Some of them come here already abused, so we listen.
አንዳንዶቹ ጥቃት ደርሶባቸው ነው ወደዚህ የሚመጡት። ስለዚህ ታሪካቸውን እያዳመጥን ሞራላቸው ከፍ እንዲል ለማድረግና በጊዜ ሂደት መፍትሄ ለመፈለግ እንሞክራለን። ቤት ለቤት ጉብኝትም ማድረግም ሊኖርብን ይችላል። እኛ በፖሊስ ደረጃም እናግዛቸዋለን። በአሰቃቂ ሁኔታ ውስጥ ያለፉበትን ለመታከም ሆስፒታል ከመሄዱት ጋርም አብረን እንሰራለን። ልክ እንደ ሌሎች ሰዎች ተመሳሳይ የሰብአዊ መብት ተጠቃሚ መሆናቸውንም እናረጋግጣለን።
የዓለም ጤና ድርጅት ሪፖርት እንደሚያሳየው እያደገ የሚሄደው ማህበራዊና ኢኮኖሚያዊ ተበላላጭነት፣ የተራዘሙ ግጭቶች፣ ሁከትና አስቸኳይ የማህበረሰብ ጤና አደጋዎች በካሜሩንም ሆነ በዓለም ዙሪያ በአእምሮ ጤና ላይ ከፍተኛ ጉዳት እያደረሱ ነው። የተባበሩት መንግስታት ድርጅትም እንደ አውሮፓውያን አቆጣጠር በ2021 ዓ.ም በዓለም ዙሪያ 84 ሚሊዮን ሰዎች በግዳጅ መፈናቀላቸው የአእምሮ ጤና እንክብካቤ የሚያስፈልጋቸው ሰዎች ቁጥር እንዲጨምር ማድረጉን አስታውቋል። ዛሬ በዓለም ዙሪያ እየታሰበ የሚገኘው ዓለም አቀፍ የአእምሮ ጤና ቀን ለአእምሮ ጤናና ደህንነት ለሁሉም ዓለም አቀፍ ቅድሚያ ይስጡ በሚል መሪ ቃል እየተከበረ ነው።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሩሲያ ዛሬ ሰኞ የዩክሬንን መዲና ኪቭን እና ሌሎች ከተሞችን በሚሳኤል ደብድባለች። የዩክሬን ባለስልጣናት እንዳሉት ወደ ዩክሬን ከተወነጨፉት 75 ሚሳኤሎች ውስጥ 41ን መትተው ጥለዋል። የመዲናዋ ኪቭ ፖሊስ እንዳለው አብዛኛው ሚሳኤሎች ከተማዋ መሃል ሲያርፉ ቢያንስ 5 ሰዎች ሞተው 12 ቆስለዋል። ሰው በብዛት የሚገኝባቸውን ፓርኮችና የቱሪስት መስህቦችም ኢላማ ነበሩ ተብሏል። በምዕራብ በምትገኘው ልቪቭ ከተማ፣ ማዕከላዊ ኒፕሮ እና ምስራቃዊቷ ካርቪቭ ከተሞችም ፍንዳታዎች ተሰምተዋል። ሩሲያ የሲቪል አካባቢዎችንና የኃይል መስመሮችን በመላ ሀገሪቱ ኢላማ ያደረገችው ድንጋጤና ትርምስ ለመፍጠር ነው ሲሉ የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ተናግረዋል። ዜሌንስኪ አክለውም የቡድን ሰባት አስቸኳይ ስብሰባ ላይ ንግግር እንደሚያደርጉና ጉዳዩን በተመለከተም ከጀርመን ቻንስለር ኦላፍ ሾልዝ እና ከፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ጋር እንደተነጋገሩ አስታውቀዋል። ዜሌንስኪ ከማክሮን ጋር ከተገናኙ በኋላ በላኩት የትዊተር መልእክት የአየር መከላከያችንን ስለምናጠናክርበት፣ ከአውሮፓ እንዲሁም ከዓለም ጠንካራ ምላሽ ስለሚሰጥበትና የሩሲያ ፌዴሬሽን ላይ ጫና ስለሚፈጠርበት ሁኔታ ተነጋግረናል ብለዋል። የፕሬዚደንት ማክሮን ጽህፈት ቤት በበኩሉ ፈረንሳይ ወታደራዊ እርዳታን ጨምሮ ለዩክሬን ስለምታደርገው ድጋፍ ቃሏን አድሳለች ብሏል። የሩሲያው ፕሬዚደንት ቭላድሚር ፑቲን ለሀገራቸው የጸጥታ ምክር ቤት እንደተናገሩት የሚሳኤል ድብደባው የዩክሬንን የኃይል አውታሮች፣ ወታደራዊና የመገናኛ መሠረተ ልማቶችን ኢላማ ያደረገ ሲሆን ባለፈው ቅዳሜ ሩሲያን ከክሬሚያ በሚያገናኘው ድልድይ ላይ ለተፈጸመው ጥቃት የመልስ ምት ነው ብለዋል። የዩክሬን ባለሥልጣናት ድልድዩን በከፊል ላፈረሰው ጥቃት ኃላፊነት አልወሰዱም። ፑቲን ድርጊቱ በዩክሬን የስለላ ቢሮ የተወጠነ የተቀነባበረና የተፈጸመ ነው ሲሉ ተናግረዋል። በመጨረሻም አድማጮች፣ የኦስትሪያው ፕሬዝደንት አሌክዛንደር ቫን ደር ቤለን ሌላ የስድስት ዓመት ሁለተኛ የሥልጣን ዘመን እንደሚያገኙ በሚያስተማመን የድምፅ ምርጫ አረጋግጠዋል። ትናንት እሁድ በተደረገው ምርጫ ቅድመ ውጤቶች እንደሚያሳዩት 95 በመቶ ድምፅ የተቆጠረ ሲሆን ከዚህ ውስጥ 56.1 በመቶውን ቫን ደር ቤለን ሲያገኙ የቅርብ ተቀናቃኛቸው የቀኝ ዘመሙ ወግ አጥባቂ ነፃነት ፓርቲ ወኪል ዋልተር ሮዘንክራዝ 17.9 ድምፅ አግኝተዋል። አሌክዛንደር ቫን ደር ቤለን ማሸነፋቸውን በማስመልከት ባደረጉት ንግግር በምርጫ ያገኙት ድል ለአውሮፓ ድል ነው ብለዋል። የአውሮፓን አንድነትና የሩሲያ ወራሪነትን በተመለከተ ያለን ግልጽ አቋም አሸንፈዋል። የተወዳዳሪዎቻችን አቋም ግልጽ አልነበረም ብለዋል። የ78 ዓመቱ ፖለቲከኛ ከዚህ በፊት ሀገሪቱ ቀውስ ውስጥ በገባች ጊዜ በማረጋጋት ረገድ በነበራቸው ሚና ተወዳጅነትን አትርፈዋል። እንደ አውሮፓውያን አቆጣጠር በ2019 መንግሥት ሲበተንና በእንደ አውሮፓውያን አቆጣጠር 2021 ደግሞ ቻንስለር ሰባስቴን ኩርዝ በሙስና ወንጀላ ምክንያት ሥልጣን በለቀቁበት ወቅት በነበረው ብሔራዊ ቀውስ የተጫወቱትን ሚና ይጠቅሱላቸዋል። በኦስትሪያ ፕሬዚደንቶች ያላቸው በአብዛኛው ሥነ ሥርዓታዊ ሥልጣን ቢሆንም በቀውስና በሽግግር ወቅት ሀገሪቱን የመምራት ከፍተኛ ስልጣን አላቸው። በተጨማሪም ፕሬዝደንቱ የጦር ኃይሎች ጠቅላይ አዛዥ ሲሆን መንግስትን በጠቅላላ ወይም ቻንስለሩን የማስወገድ ስልጣንም አለው። ክብራትና ክብራን ለምሽቱ ያዘጋጀነው ዜና በዚሁ ተጠቃሏል። እስከ 4 ሰዓት አብራችሁ እንድትቆዩ ጋብዛለሁ። መልካም ምሽት።
እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ መስከረም 30 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት።
እንደዚህ አይነት የጎን ህመም ከሚያመጡ ነገሮች አንደኛው በጣም ብዙ ጊዜ ሊሆን የሚችለው ይሄ ሬናል ኮሊክ የምንለው ወይም ከኩላሊት ጠጠር አንድ ቦታ ሄዶ ለመውጣት ጋር የተያያዘ ህመም ሲሆን ነው። አጀማመሩ ድንገት የሆነ በጣም ኃይለኛ ከምትጋም ወዳደር አይነት ህመም የመፍጠር ነገር ይኖረዋል። አንዱ ኮዝ እሱ ሊሆን ይችላል።
የሰማችኋቸው ዶክተር ተዋበ ግርማ ይባላሉ። በዚሁ በዩናይትድ ስቴትስ የሚዙሪ ክፍለ ግዛት ካንሳስ ከተማ ሪሰርች ሜዲካል ሴንተር የተባለው ሆስፒታል የኩላሊት ልዩ ሕክምና ባለሙያ ሲሆኑ ቀስፎ የሚይዝ አሊያም ደግሞ እንደ ስለት የሚወጋ የጎን ውጋት ስሜት የሚቀሰቅሱ የህመም አይነቶች ዙሪያ ሊያማክሩን በምሽቱ የሐኪሙን ያማክሩ መሰናዶ ተመልሰው ይመጣሉ። ዝግጅቶቻችንን በድጋሚ ለማስታወስ ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። አሁን ወደ ቀዳሚው የዕለቱ አብይ ርዕስ ዘገባ እንለፍ። የኢትዮጵያ መንግስት ከህወሓት ጋር የሰላም ድርድር ለማድረግ የተቻለውን ጥረት ማድረጉን ይቀጥላል ሲሉ ፕሬዝዳንት ሳህለወርቅ ዘውዴ ተናገሩ። ፕሬዝዳንቷ ይህን ያሉት በህወሓትና በፌዴራል መንግስት መካከል በደቡብ አፍሪካ ከትላንት በስቲያ ይጀመራል ተብሎ ሲጠበቅ የነበረው የአፍሪካ ህብረት መራሹ የሰላም ውይይት መራዘሙ ከታወቀ በኋላ ነው። ዛሬ በተካሄደው የህዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ መክፈቻ ስነ ስርዓት ላይ ፕሬዝዳንት ሳህለወርቅ ባሰሙት ንግግር መንግስት ለሚፈጸምበት ትንኮሳዎች ግን እርምጃ መውሰዱን ይቀጥላል ብለዋል። ህወሓት በበኩሉ ትንኮሳ የሚፈጽመውና ጥቃቱን እያስፋፋ ያለው የኢትዮጵያ መንግስት ነው ሲል ይከሳል። ህወሓት ዛሬ ባወጣው መግለጫም የኤርትራና የኢትዮጵያ ኃይሎች ከትላንት ጀምሮ በራማ ዛላምበሳና ጸሮና ግንባሮች መጠነ ሰፊ ጥቃት ከፍተዋል ሲል ወንጅሏል። ለዚህ የህወሓት ክስ የኢትዮጵያም ሆነ የኤርትራ መንግስታት እንደ ወትሮ ሁሉ ምንም አይነት ምላሽ አልሰጡም። ለዝርዝሩ ኬኔዲ አባተ።
የሰሜን ኢትዮጵያውን ግጭት በሰላም ለመፍታት ፈቃደኛ አይደለም በሚል በኢትዮጵያ መንግስትና በህወሓት መካከል የሚቀርቡ መካሰሶች አሁንም እንደቀጠሉ ሲሆን በተለይ ህወሓት ከሰሞኑ ባወጣቸው መግለጫዎች መሰል ተደጋጋሚ ክሶችን አቅርበዋል። የኢፌዴሪ ፕሬዝደንት ሳህለወርቅ ዘውዴ ዛሬ በተካሄደው የህዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ የመክፈቻ ስነ ስርዓት ላይ ንግግር ባደረጉበት ወቅት ታዲያ መንግስት ያለምንም ቅድመ ሁኔታ ለመነጋገር ያለው ዝግጁነት አሁንም የጸና ነው ብለዋል።
መንግስት የሰላምን ዋጋ በሚገባ የተገነዘበ በመሆኑ ግጭት ጨርሶ እንዲያበቃ ከማንኛውም ወገን ያለምንም ቅድመ ሁኔታ ለመደራደርና ልዩነቶችን በሰላምና በውይይት ለመፍታት ሀሳብ ማቅረቡ ይታወሳል። ይህንን እድል ስለ ትግራይ ህዝብ ሲል ህወሓትም የሰላም ጥሪውን በመቀበል ለድርድር እንዲቀመጥ በተደጋጋሚ ጥሪ ቀርቦለታል። በአጠቃላይ ሲታይ መንግስት መቼም ቢሆን የሰላም በሮችን እንደማይዘጋ ግልጽ አድርጓል። ማንኛውንም አይነት ልዩነቶች በመነጋገር መፍታት አስፈላጊ መሆኑን በማመን ያለ ቅድመ ሁኔታ ለመወያየት አሁንም ጥሪውን ያቀርባል።
ፕሬዝደንቷ ይህን ያሉት በህወሓትና በፌዴራል መንግስት መካከል በደቡብ አፍሪካ ከትናንት በስቲያ ይጀመራል ተብሎ ሲጠበቅ የነበረው የአፍሪካ ህብረት መራሹ የሰላም ውይይት በሎጂስቲክስ ምክንያት ላልተወሰነ ጊዜ መራዘሙ ከታወቀ በኋላ ነው። ህብረቱ ውይይቱን ማራዘሙ በተገለጸበት ዕለት ከውይይቱ መሪዎች መካከል አንዱ የሆኑት የቀድሞው የኬንያ ፕሬዝደንት ኡሁሩ ኬንያታም ውይይቱ የሚጀመርበት ጊዜ በዚያን ቀን ካለኝ ሌላ መርሃ ግብር ጋር ስለሚጋጭብኝ በውይይቱ ላይ መሳተፍ አልችልም ማለታቸው ይታወሳል። ጦርነቱ በጥቅምት 2013 ዓመተ ምህረት ከተጀመረ በኋላ በሁለት አመት ያህል ጊዜ ውስጥ ለመጀመሪያ ጊዜ በሁለቱ አካላት መካከል በይፋ ይደረጋል የተባለው በአፍሪካ ህብረት የሚመራ ድርድር አሁንም መሰናክሎች እየገጠሙት ቢሆንም ፕሬዝዳንት ሳህለወርቅ ግን ህብረቱ ጥረቱን በመቀጠል ውጤት እንደሚያመጣ እምነት እንዳላቸው አመልክተዋል።
ቀጣዩ አመት ሀገራችንን ሲፈትናት የነበረው ጦርነት በሰላም የሚቋጭበት እንዲሆን የሁላችንንም ጥረት ይጠይቃል። በአፍሪካ ህብረት በኩል ሲደረግ የቆየው የሰላም ጥረት መልካም ሲሆን፣ ህብረቱ በልዩ መልእክተኛው በኩል እያደረገ ያለውን ጥረት በመቀጠል ለሰላም ያለውን አስተዋጽኦ እንደሚያበረክት እምነቴ ነው።
መንግስት ከህወሓት ጋር ድርድር ለማድረግ ጥረቱን ይቀጥላል ያሉት ፕሬዝዳንቷ፣ ሆኖም ከሰላማዊ አማራጭ በመውጣት በሚፈጸም ትንኮሳ ላይ ግን አስፈላጊው እርምጃ ይወሰዳል ብለዋል።
መንግስት የሰላምና ዲሞክራሲ ጥያቄዎችን አንገብጋቢነት በመረዳት ቆራጥ ውሳኔ ባሳለፈው መሰረት ከህወሓት ጋር የሀገሪቱን ጥቅም ባስከበረ እንዲሁም ዘለቄታን ባማከለ መልኩ ድርድር እንዲደረግ የተቻለውን ጥረት በማድረግ ይገፋበታል። ነገር ግን ይህንን የሰላም አማራጭ በመርገጥ ለሚደረግ ማንኛውም ትንኮሳ አስፈላጊውን የማስታገሻ እርምጃዎች የሚወሰድ መሆኑ ሊሰመርበት ደግሞ ይገባል።
ይሁን እንጂ የኢትዮጵያ መንግስትም ይሁን ህወሓት ተፈጸመብኝ የሚሉትን ጥቃት በመከላከል ላይ መሆናቸውን ነው የሚገልጹት። ህወሓት በዛሬው ዕለት የትግራይ ክልል የውጭ ጉዳዮች ቢሮ በሚለው አካል በኩል ባወጣው መግለጫም የኤርትራና የኢትዮጵያ ኃይሎች ከትናንት መስከረም 29 ጀምሮ በራማ ዛላምበሳና ጾረና ግንባሮች መጠነ ሰፊ ጥቃት ከፍተዋል ሲል ከሷል። በራማ አዲግራት እንዲሁም በሌሎች ከኤርትራ ጋር የሚያዋስኑ አካባቢዎች ላይ ፈጽመዋል ባለው የከባድ መሳሪያ ድብደባ ሰላማዊ ሰዎችና በንብረት ላይ ከፍተኛ ጉዳት አድርሰዋል ሲልም ህወሓት ወንጅሏል። ህወሓት በዚሁ መግለጫው ለክልሉ ህዝብ ባስተላለፈው መልእክት ህዝባችን ህልውናውን ለማረጋገጥ እንደ ሁል ጊዜው ከሰራዊቱ ጋር ጎን ለጎን በመቆም ራሱን የመከላከል ዘመቻውን አጠናክሮ መቀጠል ይኖርበታል ብሏል። ለዚህ የህወሓት ክስ የኢትዮጵያም ሆነ የኤርትራ መንግስታት እንደ ወትሮው ሁሉ ምንም አይነት ምላሽ አልሰጡም። ጦርነቱ የሚገኝበትን ሁኔታ በተመለከተም ለረጅም ጊዜ ያሉት ነገር የለም። በተያያዘ ዜና በትግራይ ክልል ከመቀሌ በስተደቡብ 30 ኪሎ ሜትሮች ርቀት ላይ በምትገኘው ደንጎላት በተባለች ከተማ በተፈጸመ የድሮን ጥቃት 5 ሰዎች ስለመገደላቸው የአይደር ሪፈራል ሆስፒታል ስራ አስኪያጅ ክብሮም ገብረስላሴ ነግረውኛል ሲል AFP ዘግቧል። አምስቱ ሟቾች የተለዩት በጥቃቱ ምክንያት ወደ ሆስፒታሉ ከመጡ 42 ሰዎች መካከል ነው ማለታቸውንም በዘገባው ያመለከተው አጃንስ ፍራንስ ፕሬስ ሰሜን ኢትዮጵያን መድረስ አስቸጋሪ በመሆኑ ምክንያት ደረሰ የተባለውን ጉዳት ከገለልተኛ አካል ማጣራት አልቻልኩም ብሏል። ህወሓት ለሚያቀርባቸው ተደጋጋሚ የአየር ጥቃት ክሶች ምላሽ ከመስጠት የተቆጠበው የኢትዮጵያ መንግስት በበኩሉ ከዚህ ቀደም ለቀረበ መሰል ክስ በሰጠው ምላሽ አየር ኃይል ወታደራዊ ኢላማዎችን ብቻ ነጥሎ እርምጃ ከመውሰድ ባለፈ ሰላማዊ ሰዎችን ኢላማ አያደርግም ማለቱ ይታወሳል። ጦርነቱ ዳግም ባገረሸበት ወቅት መንግስት በትግራይ ለሚኖሩ ዜጎች በሰጠው ማሳሰቢያ ወታደራዊ ኢላማ ሰዎች ካሉባቸው አካባቢዎች ሲቪሎች እንዲርቁ ማለቱም አይዘነጋም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው እየተከታተላችሁት ያላችሁት። ቀደም ሲል የሰማችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። የሐዋሳ ዩኒቨርሲቲን ዋና ግቢ ከቴክኖሎጂ ግቢ ጋር የሚያገናኘው ድልድይ በመደርመሱ በ12ኛ ክፍል ተማሪዎች ላይ ጉዳት መድረሱን ትምህርት ሚኒስቴር አስታወቀ። በአደጋው ምክንያት በ415 ተማሪዎች ላይ ከከባድ እስከ ቀላል ጉዳት የደረሰ ሲሆን የአንድ ተማሪ ሕይወት ማለፉ የሲዳማ ክልል የሰላምና ጸጥታ ቢሮ ለአሜሪካ ድምጽ ገልጿል። በአደጋው ጉዳት የደረሰባቸው ተማሪዎች ለፈተና የሚቀርቡበት ጊዜ ወደፊት እንደሚገለጽ የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ በሰጡት መግለጫ ተናግረዋል። በዛሬው ዕለት መሰጠት የተጀመረው የ12ኛ ክፍል ብሔራዊ ፈተና በ130 የመፈተኛ ቦታዎች በሰላም እየተካሄደ እንደሆነ ፕሮፌሰር ብርሃኑ ነጋ ጨምረው ተናግረዋል። ገብረ ሚካኤል ገብረ መድህን ተከታዩን ዘገባ አጠናቅሯል።
የ2014 ዓ ም የ12ኛ ክፍል ብሔራዊ የመልቀቂያ ፈተና መሰጠት በተጀመረበት በዛሬው ዕለት በሐዋሳ ዩኒቨርሲቲ በተመደቡ ተፈታኞች ላይ በድልድይ መደርመስ ምክንያት አደጋ መድረሱን ፕሮፌሰር ብርሃኑ ነጋ ለጋዜጠኞች ተናግረዋል።
ሐዋሳ ዩኒቨርሲቲ በዋናው ካምፓስ የቴክኖሎጂ ዩኒቨርሲቲንና ዋናውን ግቢ የሚያገናኝ ድልድይ ተደርምሶ በተወሰኑ ተማሪዎች ላይ አደጋ ደርሷል። በምን ምክንያት እንደሆነ ይሄ የፈረሰው ድልድዩ እስካሁን ያለን መረጃ የሚያመለክተው የጫና ብዛት ነው ያፈረሰው የሚባል አለ፣ ግን እሱ ዝርዝር እየተጣራ ነው። ዋናው ራይት ናው ዋናው ትልቁ ነገር የልጆቹ ደህንነት ነው። ይህንንም በቅርብ ሆኖ እየተከታተሉት ነው።
ተማሪዎቹ ከማደሪያቸው ወደ መፈተኛቸው በብረት ድልድይ ላይ በእግር ሲሻገሩ በተፈጠረው አደጋ በ415 ተማሪዎች ላይ ከከባድ እስከ ቀላል ጉዳት መድረሱን የሲዳማ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ ተናግረዋል።
በዚህ አደጋ 415 ተማሪ ወደ ተለያዩ በሐዋሳ ከተማ የሚገኙ ወደ ተለያዩ ሕክምና ጣቢያ የተወሰዱ በመሆናቸው በ315 ላይ ቀላል ጉዳት የደረሰ ሲሆን በከተማ ውስጥ ባሉ በመንግስትና በግል ሆስፒታሎች ላይ ሕክምና እርዳታ ተደርጎላቸው ወደ ግቢ የተመለሱበት ሁኔታ ያለው 85 ተማሪ መካከለኛ ጉዳት ስለሆነ ከትንሽ ጊዜ በኋላ ወደ ግቢ የሚመለሱበት ሁኔታዎች ያሉ እንደሆነ መረጃዎች ያሳያሉ። 20 ተማሪ የአጥንት ስብራት እና የተለያዩ አደጋ ከበድ ያለ የደረሰባቸው እንደሆነ ማጣራት ችለናል። እስካሁን ባለው ሁኔታ ሞት አንድ ተከስቷል። ከሸበድኖ ወረዳ ከለኩ 01 አካባቢ የመጣ ተማሪ ነው የተጎዳው።
በሌሎች የሐዋሳ ዩኒቨርሲቲ ግቢዎች ግን ፈተናው በሰላም እየተካሄደ መሆኑን አቶ አለማየሁ ገልጿል። በዛሬው ዕለት ባጋጠመው የድልድይ መደርመስ አደጋ ጉዳት የደረሰባቸው ተፈታኝ ተማሪዎች ፈተና የሚወስዱበት ቀን ወደፊት እንደሚወሰን ፕሮፌሰር ብርሃኑ ነጋ ገልጿል። በሌሎቹ 130 የመፈተኛ ቦታዎች ግን ፈተናው በሰላም እየተካሄደ እንደሆነ ተናግረዋል።
ከዛ በተረፈ በተቀሩት 130 ማዕከላት ከ560 ሺህ በላይ ተማሪዎች ለፈተና ተቀምጠዋል። በእነኚህ 130 ማዕከላት ፈተና የጀመሩት ተማሪዎች በሰላማዊ መንገድ ፈተናውን እየወሰዱ ነው።
ከመቅደላ አምባ ዩኒቨርሲቲ ግን ባልታወቀ ምክንያት ፈተናውን ጥለው የወጡ ተማሪዎች እንዳሉ ሚኒስትሩ ጠቅሷል።
በመቅደላ አምባ ዩኒቨርሲቲ እንዲፈተኑ የተመደቡ የአንድ ወረዳ 3 ሁለተኛ ደረጃ ትምህርት ቤት ተማሪዎች ፈተናውን መፈተን እንደማይፈልጉ ገልጸው ከፈተና መስጫ ቦታ ሌሊት ገና ፈተናው ከመጀመሩ በፊት ጥለው ወጥተዋል። በራሳቸው ፈቃደኝነት ነው የለቀቁት። በዝርዝር ምክንያታቸው ምንድን ነው የሚለውን ወደፊት የምናጣራው ነው የሚሆነው። ካጣራን በኋላ ዜን ወደፊት እነኝንም ተማሪዎች በሚመለከት ምን አይነት እርምጃ ይወሰዳል የሚለው ወደፊት የሚወሰን ይሆናል። ተማሪዎቹ የመጡት ከእናርጅና እና አውጋ ወረዳ ሲሆን ከሶስት ከፍተኛ ሁለተኛ ደረጃ ትምህርት ቤቶች ነው። ታንጉማ ሁለተኛ ደረጃ፣ ፈለገ ብርሃን እና ደብረ ወርቅ ሁለተኛ ደረጃ ትምህርት ቤቶች ናቸው።
በዛሬው ዕለት የተጀመረው የ12ኛ ክፍል ብሔራዊ የመልቀቂያ ፈተና በሁለት ዙር የሚሰጥ ሲሆን በመጀመሪያው ዙር ከመስከረም 30 እስከ ጥቅምት 2 ቀን ድረስ የማህበራዊ ሳይንስ ተማሪዎች ይፈተናሉ። በሁለተኛው ዙር ደግሞ የተፈጥሮ ሳይንስ ተማሪዎች ከጥቅምት 8 እስከ ጥቅምት 11 ቀን ድረስ ይፈተናሉ። ዘንድሮ ለፈተና የሚቀመጡ 976,000 ተማሪዎች ሲሆኑ በሀገሪቱ ውስጥ ባለው አለመረጋጋት ምክንያት ደግሞ ከትግራይ ውጪ 56,000 ተማሪዎች ለፈተና እንደማይቀመጡ የትምህርት ሚኒስቴር መግለጹ ይታወሳል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 የሚተላለፈውን የሰኞ ምሽት ዝግጅታችንን ነው እየተከታተላችሁት ያላችሁት። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። የሚሹ የሐሩራማ አካባቢ በሽታዎችን ለመከላከል እንዲሁም በበሽታዎቹ ሳቢያ የሚደርሰውን መገለል ለማስቆም ያስችላል የተባለ ፕሮጀክት በኢትዮጵያ፣ ሱዳንና ሩዋንዳ እየተካሄደ ነው። ፕሮጀክቱ የሚተገበረው ሙሉ በሙሉ የማህበራዊ ሳይንስ ትምህርትን በመጠቀም ሲሆን ሕክምናን በአዲስ መንገድ ለመስጠት የሚያስችል ውጤት እንደሚያመጣ ይጠበቃል። በእንግሊዝ መንግስት የጤና ምርምር ተቋም የሚደገፈው ፕሮጀክት ዓመታዊ ጉባኤውን አካሂዷል። የለንደኑ ዘጋቢያችን አስተዋይ መለሰ ተከታትሎታል።
ከዩናይትድ ኪንግደም ሀገር አቀፍ የጤና ምርምር ተቋም በሚገኝ የገንዘብ ድጋፍ በአፍሪካ፣ ኢትዮጵያ፣ ሱዳንና ሩዋንዳ ውስጥ የተተገበረ የሚገኘው ትኩረት የሚሹ የሐሩራማ አካባቢ በሽታዎች ላይ የሚሰራው መርሃ ግብር የሶስት ዓመታት ውጤቱን የገመገመበትን ጉባኤ በእንግሊዟ የባህር ዳርቻ ብራይተን ላይ አካሂዷል። ከ3.5 ሚሊዮን ፓውንድ በላይ በጀት የተመደበለት ይህ መርሃ ግብር ከአሁን ቀደም በሕክምና ዘርፍ ከተሰሩ ተመሳሳይ ፕሮጀክቶች የተለየ የአሰራር ሂደት እንደያዘና ከሕክምና ሳይንስ ወጣ በማለት በማህበራዊ ሳይንስ አማካኝነት በቀጥታ ተጎጂዎችን ተደራሽ ለማድረግ የሚሰራ መሆኑን የፕሮጀክቱ አስተባባሪና በብራይተንና ሰሴክስ የሕክምና ትምህርት ቤት የዓለም አቀፍ ተዛማጅ በሽታዎች አጥኚዋ ፕሮፌሰር ጌል ዴቪ ለቪኦኤ ሲያስረዱ
It's a project that focuses on using the power of the social sciences.
ይህ ፕሮጀክት በሐሩራማ አካባቢዎች ትኩረት የሚሹ በሽታዎች ላይ የምንሰራውን ስራ ማህበራዊ ሳይንስ እንዲደግፍ የምናደርግበት ነው። ትኩረት ያደረግንባቸው በሽታዎችም እከክ፣ እንደ ዝሆኔ ያለ በሽታ እና በፈንገስ ወይም በባክቴሪያ ምክንያት የሚመጡ የቆዳ በሽታዎች ላይ ነው። የፕሮጀክታችን ዋና ዓላማም በበሽታው በተያዙ ሰዎች ላይ የሚደርሰውን መገለል መቀነስና ለተጎጂዎቹ ምቹ ሁኔታን መፍጠር ነው።
ፕሮፌሰር ጌይልን ሶስቱ ሀገራት ለምን እንደተመረጡ ጠይቀናቸዋል።
In essence it's a pragmatic choice. Our research group here at Brighton and Sussex Medical School
የምርጫችን መሰረቱ ተጨባጭ ሁኔታዎቹ ናቸው። እዚህ ያሉት የጥናትና የምርምር ቡድን አባላቶቻችን ከአዲስ አበባ ዩኒቨርሲቲና ከካርቱም ዩኒቨርሲቲ ጋር እጅግ የቆየ ግንኙነት አላቸው። ሩዋንዳ ግን በቅርቡ ነው የተቀላቀለችን። ባደረግነው ጥናት መሰረት ከአፍሪካ ሀገሮች መካከል በተለይ እንደ ዝሆኔ አይነቱ በሽታ በሩዋንዳ በብዛት የሚገኝ በመሆኑ ሩዋንዳን የዚህ ፕሮጀክት አካል አድርገን መርጠናታል።
ከየሀገራቱ የሁለተኛ ዲግሪ፣ ዶክትሬትና ድህረ ዶክትሬት ተማሪዎችን ያካተተው ይህ ፕሮጀክት በሀገርና ዓለም አቀፍ ደረጃዎች ስለ በሽታው ያሉ ፖሊሲዎችን በመተንተን እስካሁን የተወሰዱ እርምጃዎችን ይገመግማል። በሽታዎቹ የሚያመጡትን ማህበራዊ፣ ምጣኔ ሀብታዊና ፖለቲካዊ ቀውስ በመመርመርም መወሰድ አለባቸው የሚላቸውን የመፍትሄ ሐሳቦች ያቀርባል። በማህበራዊ ሳይንስ ዘርፍ የተለያዩ ያቅም ግንባታ ስራዎችን በመስራት አነስተኛ አቅምና ዝቅተኛ የትምህርት ተደራሽነት ባለባቸው አካባቢዎች ያለውን በከፍተኛ ሁኔታ እየተስፋፋ ያለውን መገለል ለመከላከል ይሰራል። 5 ዓመታትን የሚወስደው ይህ ፕሮጀክት በተለያዩ የትምህርት ርከኖች ያሉ ተማሪዎችንና ተመራማሪዎችን ማብቃት፣ በሽታዎቹ በፖሊሲ ደረጃ ትኩረት እንዲያገኙ ማስቻል፣ ዘላቂ መመሪያ እንዲቀረጽላቸው፣ እንዲሁም በበሽታው ተጠቂዎች ላይ እየደረሰ ያለው መገለልና መድሎ እንዲቆም የየሀገራቱን ባህልና ወግ መሰረት ባደረገ መልኩ ከህብረት ከህብረተሰቡ የሚወጡ የመፍትሄ ሐሳቦችን በመጠቀም ግቡን ለመምታት እንደሚሰራ ተገልጿል። እስካሁን ለፕሮጀክቱ ስኬት የሚያስፈልጉ መረጃዎች በጠቅላላ መሰብሰባቸውን የነገሩን የፕሮጀክቱ የኢትዮጵያ አስተባባሪ ፕሮፌሰር ጌትነት ታደለ ናቸው። ፕሮፌሰር ጌትነት ባለፉት 3 አመታት የኮቪድ-19 ወረርሽኝና የኢትዮጵያ ጦርነት መሰናክል ቢሆኑብንም የኢትዮጵያን ተጠቃሚነት ለማረጋገጥ የምንችለውን ሁሉ አድርገናል ብለዋል። ፕሮፌሰሩ አክለውም ይህ ፕሮጀክት ከሌሎች ፕሮጀክቶች እጅግ የተለየ የአሰራር ሂደትን የሚከተል መሆኑን አስረድተዋል።
አንዱና ትልቁ ይሄን ፕሮጀክት እንዲያውም የሚለየውና ትልቁ ነገር ደግሞ ማህበራዊ ሳይንሶች ኮንትሪቢዩት የሚያደርጉት ወይም የሚያስተዋጽኦ ትልቅ ነገር ነው ማህበራዊ ሳይንስ። ምክንያቱም በሽታ ስንል ብዙ ጊዜ ጀርም ወይም ባክቴሪያ ወይም ደግሞ ቫይረስ ብቻ አይደለም ሰው የሚያመው፣ ብዙ ማህበራዊ ጉዳዮች አሉ፣ ኢኮኖሚያዊ ጉዳዮች አሉ፣ ፖለቲካዊ ጉዳዮች አሉና ሶሻል ሳይንስ ደግሞ እነዛን በሚያካትት መልኩ ስለሚያጠናና እነዛን በሚያካትት መልኩ መረጃንም ማውጣት ስለሚችል ወይም ጀነሬት ማድረግ ስለሚችል ሶሻል ሳይንስም ትኩረት እንዲያገኝና የሶሻል ሳይንስ ንድፈ ሀሳቦችን ተጠቅመን በእነዚህ በሽታዎች ዙሪያ መገለል መድሎ ቢቀንስ እንዲቆም ትኩረት እንዲያገኙ ነው እየሰራን ያለ ነው። አጥንትን የሆነ ለማሳተም ብቻ አይደለም እየሰራን ያለ ነው፣ ወይም ኮንፈረንስ ላይ ብቻ ለማቅረብ አይደለም እየሰራን ያለ ነው። እኛ የተጠናው ጥናት ወደ ህዝቡ መድረስ አለበት፣ ወደ ፖሊሲ አውጪዎች መሄድ አለበት፣ ያ መረጃው ኤቪደንሱ ወደ ህብረተሰቡ መሄድ አለበት የሚለው ነገር ነው እና በቲያትር፣ በሙዚቃ፣ በብሮሹር በተለያየ መልኩ በእንዲሁም ደግሞ ኦንላይን ማህበራዊ ሚዲያን ሌሎችን ሚዲያዎችን ተጠቅመን ብዙ ስራ ሰርተናል እስካሁን ድረስ። እንዲሁም ደግሞ ፖሊሲ አውጪዎችን በዚህ ጉዳይ ላይ የሚሰሩ ሰዎችንም በተለያየ ጊዜ ሰብስበን ስለ ፕሮጀክቱ አስተዋውቀናል። ህብረተሰቡ ወርደን ኮሚኒቲ ኦፍ ፕራክቲስ የሚባለው ሁሉ አቋቁመናል። ማለት ህብረተሰቡ ውስጥ ራሱ እዛው ገጠር ውስጥ ያሉ ሰዎችን ከተለያየ ህብረተሰብ ክፍል የተውጣጡ ሰዎችን አቋቁመን በዚህ በሽታው ዙሪያ ላይ ብዙ ስራ እንዲሰራ እዛ ህብረተሰብ ውስጥ እንዲሰራ አቋቁመን በዛ መልኩ እየተንቀሳቀስን ነው። እስካሁን ድረስ ብዙ ሰርተናል።
እጅግ የከፋ ማህበራዊ፣ ምጣኔ ሀብታዊና ስነ አእምሯዊ ችግሮችን የሚያስከትሉት እነዚህ የቆዳ በሽታዎች አስከፊነታቸው እየጨመረ የመጣው በማህበረሰባችን እውቀት ማነስና በሚመለከታቸው አካላት ትኩረት አለመስጠት ሳቢያ ነው የሚሉት ፕሮፌሰር ጌትነት፣ ቢሆንም ሁኔታው እንደሚታየው ተስፋ አስቆራጭ አይደለም፣ በቀላሉ መከላከል እንችላለን ብለዋል።
ለምሳሌ ዝሆኔን ብንወስድ፣ ዝሆኔ መሰል በሽታ ወይም ፖዶኮኖሲስ የሚባለው በእንግሊዝኛ ብንወስድ በተወሰኑ አካባቢዎች ነው ያለው። አፈር፣ ይሄ ቀይ አፈር ያለበት ቮልካኒክ የሆነ አንድ ወቅት ውስጥ የቮልካኒክ ኢራፕሽን የነበረባቸው አካባቢዎች ነው ያለው። እነዛ ሰዎች ታዲያ ለአፈር ተጋላጭነታቸውን ከቀነሱ፣ ጫማ፣ ሽፍን ጫማ ካደረጉ በጣም መከላከል የሚቻል ነው። በሽታውን ስናየው በጣም 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 የሚያሳዝን ነው። ማለት ሰዎችን በጣም የሚጎ የሚጎዳ ነው። በኢኮኖሚም በማህበራዊ ህይወታቸውም በጣም የሚጎዳ ነው። እግርን የሚያሳብጥ እና ብዙ መድሎ መገለል እንትን የሚል ትዳር የሚያፈርስ ብዙ ነገር የሚያደርግ ነው እና እከክም እንደዚሁ በንጽህና ጉድለት እና በተለያዩ ነገሮች የሚመጣ ነው እና ተስፋ የሚሰጠው ሁለቱንም ቢሆን መከላከል የሚቻል ስለሆነ ሁላችንም ተረባርበን ሰዎቹም ጫማ እንዲያደርጉ ይሄ በሽታው ዙሪያ ያላቸውን እውቀት በማዳበር ምክንያቱም በሽታውን በዘር ብቻ ነው የሚመጣው፣ በእንትን ብቻ ነው የሚመጣው፣ በዚህ ነው የሚመጣው የሚሉ ነገሮች አሉ። ሰውናት ለምን እንደዛ አደረገ ብለን እንትናና ልንወቅሰው አንችልም። ምክንያቱም በቃ የሚያውቁት ያንን ነው። ግን እኛ የተማርነውም የመንግስት አካላትም የጤና ባለሙያዎችም ተረባርበን ህዝቡ በቂ የሆነ ግንዛቤ እንዲኖረው ጫማ ለመግዛትም አቅም ኑሮት ህብረተሰቡም መድሎን መገለልን እንዲያቆም ሁላችንም እንረባረብ የሚል መልእክት ማስተላለፍ ፈልጋለሁ።
በአመታዊው የብራይተኑ ጉባኤ የየሀገራቱ ተወካዮች የሰሯቸውን ስራዎች ያቀረቡ ሲሆን የእርስ በርስ ግንኙነቶቻቸውን ያጠናከሩበት እንዲሁም የአሰራር ሂደት ልምዶችን የተለዋወጡበት ነበር። በጉባኤው ከቀረቡ ተግዳሮቶች መካከል ከኮሮና ወረርሽኝና በየሀገራቱ ካሉ የሰላምና ደህንነት ጉዳዮች በተጨማሪ በሀገር አቀፍ ደረጃ ለተመራማሪዎች የሚደረግ የጥናትና ምርምር አስተዳደር ድጋፎች ማነስና ለስራው የሚያስፈልግ በጀት በየሀገራቱ የውጭ ገንዘብ አስተዳደር ክፍተቶች የተነሳ በቀላሉ ገንዘብ ማስተላለፍ አለመቻል ዋነኛዎቹ መሆናቸው ተጠቁሟል። ለአሜሪካ ድምፅ አስተዋይ መለሰ ከለንደን።
የሰኞ ምሽት መሰናዷችን ሁለተኛው ምዕራፍ እንደቀጠለ ነው። ቀጣዩ መሰናዶ ደግሞ ሐኪሞን ያማክሩ ነው። ሐኪሞን ይጠይቁ ለምሽቱ ቀስፎ የሚይዝ እንደ ስለት የሚወጋና የመሳሰሉ የተለያዩ የጎን ውጋት ስሜት የሚቀሰቅሱ የህመም አይነቶች ዙሪያ ከአድማጭ በደረሰን ጥያቄ መነሻነት የተቀናበረ ዝግጅት ነው ይዞ የቀረበው። ሙያዊ ማብራሪያቸውን የሚሰጡን ዶክተር ተዋበ ግርማ በዚሁ በዩናይትድ ስቴትስ በሚዙሪ ክፍለ ግዛት ካንሳስ ከተማ በሚገኘው ሪሰርች ሜዲካል ሴንተር የተባለ ሆስፒታል የኩላሊት ልዩ ሕክምና ባለሙያ ናቸው። ዶክተር ተዋበን ያናገራቸው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው።
ዶክተር ተዋበ ከበደ በቅድሚያ ለጊዜው አመሰግናለሁ።
አመሰግናለሁ አሉላ።
አድማጫችን በተለምዶ የጎኑ ጋት የሚሉት የህመም ስሜት ምንድን ነው መንስኤው? የኩላሊት ህመም ሊኖርብህ ይችላል ይሉኛል፣ ልጨነቅ ሊያሳስበኝ ይገባል የሚል ጥያቄ ነው በደምሳሳ ነው የጠየቁትና ለያይተን ብንመለከታቸው ምናልባት ጎን ብቻ ማደል የቱ ጋ ሲሆን ምን መንስኤው እንደሆነ ማየት በምንችልበት ሁኔታ ቢያስረዱን። አንድ ህመም ብቻ ስላልመሰለኝ ነው ይህን ጥያቄ የማነሳለሁት። የትኞቹ ህመሞች ናቸው በጣም ቀስፎ የሚይዝ አንዳንድ ጊዜ አንዳንዴም የህመሙ ስሜት የሚለዋወጥ የሚያስከትሉት ከጊዜያዊ ካላፊ የሆነ ስሜት ባሻገር?
ጎን ወይም ፍላንክ የምንለው በሆድ ከፊት ለፊት ባለና በጀርባ መካከል ያለውን ቦታ ነው። በግራም በቀኝም ሊሆን ይችላል። በሁለት በጀርባና በሆድ መካከል ያለ አካባቢ ነው። እንግዲህ እዛ አካባቢ የተለያዩ የሰውነት ክፍሎች አሉ። ጉበት፣ የሆድ ጡንቻ፣ የጀርባ ጡንቻዎች፣ ነርቮች፣ ኩላሊት የመሳሰሉትን ነገሮች የሚያጠቁ ህመሞች በጎን ህመም ሊገለጡ ይችላሉ። እና አንድ ሰው ህመም አለኝ ሲል እንግዲህ የምንጠይቃቸው ነገሮች አሉ። የትኛው ነው ይሄ ነገር ህመሙ የሚያሳየው የሚለውን ለማወቅ የት ጋር ነው ያለው ህመሙ? በአንድ በኩል ነው ወይ ወይስ በሁለት በኩል ነው ወይ ብለን እንጠይቃለን። እንዴት ነው አነሳሱም የሚለው አቅጣጫ ሊሰጠን ይችላል። ድንገት ነው ወይ የተነሳው ወይስ ደግሞ ቀስ በቀስ የቆየ ነገር ነው? እየሄደ የሚመጣ በሽታ ነው ወይ ወይስ ሁልጊዜ እዛ ያለ ነው ወይ የሚለውንም ማወቅ ያስፈልጋል፣ እንዴት እንደሆነ ለመለየት። ሌላ ደግሞ ምን አይነት ህመም ነው የሚሰማው የሚለውንም መጠየቅ ያስፈልገናል። የሚጠዘጥዝ ነው ወይ ወይ ደግሞ ሻርፕ ወይ የሚወጋ አይነት ህመም ነው ወይ ብለን እንጠይቃለን። በእኛ ሀገር ብዙ ጊዜ ሰዎች ያገላብጠኛል፣ ያንፍራፍረኛል፣ ይሸቀሽቀኛል የሚሉ ተርሞች ብዙ ይጠቀማሉ እና እንደሱ አይነቱ ንግግሮች ወደ አንድ አቅጣጫ አንዱን አካል ወይም ሌላውን አካል የሚያጠቃ ብሎ ለመለየት ይረዳናል። ሌላ ደግሞ ጎን ህመም ተብሎ እንዴት ነው ከጎን ጋር ብቻ ነው ያለው ወይስ ህመሙ ወደ ሌላ ቦታ የሚሰራጫል የሚለውንም ማወቅ ይጠቅማል። ለምሳሌ የኩላሊት ጠጠር ቢሆን የኩላሊት ጠጠር ህመም አንዳንዴ ከጀርባ ሆኖ ወደ ውስጠኛው የእግራችን ክፍል ወይም ግሮይን ወደምንለው አካባቢ ላይ ራዴት ሊያደርግ ይችላል ወይም ሊሰራጭ ይችላል። እንደሱ አይነት ህመሞች እንዴት ናቸው የሚለው አንዳንድ ሂንት
አመላካች ይኖረዋል።
ሌላ ህመም ሲባል ደግሞ ያው የሚያባብሱት ነገሮች ምንድን ናቸው፣ የሚያሽሉት ነገሮች ምንድን ናቸው የሚሉትን ስናውቅ የጎን ህመሙ ከምን ጋር የተያያዘ እንደሆነ ለማወቅ የተወሰነ እይታ ይሰጠናል። የት ነው ይሄ ነገር ያለው ምንድን ሊሆን ይችላል የሚለውን ለማወቅ ይለየናል። እና የጎን ህመሙ የጎን ጋት የምንለው ብዙ ሰፊ ነገርን የያዘ ነው።
መልካም። የተለያዩ ህመም አይነቶችን ሊያካትት የሚችል የህመም ስሜት የትኛው እንደሆነ መለየት የሚያስችሉትን ሁኔታዎች እየዘረዘሩ ነው። ምናልባት አድማጫችን ወደ ጠየቁት ቀረብ ብናደርገው መንስኤው የኩላሊት ህመም ሲሆን ከኩላሊት ህመምም የኩላሊት ማመርቀዝ ቢሆን የኩላሊት ጠጠር ቢሆን ለመለየት የሚረዳውን አድማጮችን በሚረዱት መልኩ አንዳንዱ መጠቃቀስ ብንችል። አድማጫችን አቶ ጥላሁን አንበሴ ይህ የሚያስጨንቅ ውጋት የከበደ የኩላሊት ህመም ሊሆን ይችላል የሚል ነገር እንደተነገራቸው ነው የሚገልጡትና የኩላሊት ህመም የቀሰቀሰው ቢሆን የትኞቹ የሆኑ አመላካቾቹ የኩላሊት ህመም አይነቶችንም እንዲሁ በንጽጽር ቢመለከቱ?
የኩላሊት ህመም እንደዚ አይነት የጎን ህመም ከሚያመጡ ነገሮች አንደኛው በጣም ብዙ ጊዜ ሊሆን የሚችለው ይሄ ሬናል ኮሊክ የምንለው ወይም ከኩላሊት ጠጠር አንድ ቦታ ሄዶ ለመውጣት ጋር የተያያዘ ህመም ሲሆን ነው። እሱ አጀማመሩ ድንገት የሆነ በጣም ኃይለኛ ከምጥ ጋር የሚወዳደር አይነት ህመም የመፍጠር ነገር ይኖረዋል። አንዱ ኮዝ እሱ ሊሆን ይችላል። አንዳንዴም ደግሞ ኩላሊቱ ላይ ከሆነ ጠጠሩ ባይወጣም ባይቀረቀርም እንደዚህ የሚጠዘጥዝ አይነት ህመም ጀርባ ላይ የማሰማት ነገር ሊኖር ይችላል። ሌላ ከኩላሊት ጋር የተያያዘ ህመም ሊፈጥር የሚችለው የኢንፌክሽን ወይም ኢንፍላሜሽን ነገሮች ሲኖሩ ነው። ፓይሎኔፍራይቲስ እንለዋለን። የኩላሊት ኢንፌክሽን ልክ እንደ ሽንት ቧንቧ ኢንፌክሽን ነው። የሽንት ቧንቧውም አልፎ ወደ ኩላሊቱ የሚደርስ ማለት ነው። ኩላሊቱ ራሱ ኢንፌክሽን ሊይዘው ወይም ደግሞ ኩላይ መመርቀዝ እንደዚህ አይነት ነገር ሊፈጥር ይችላል። ፓይሎኔፍራይቲስ እንለዋለን። እሱም በህመም ሊገለጥ ይችላል። ብዙ ጊዜ ጎን ላይ እንደዚህ በጣም ስንጫን ኩላሊት ያለበት አካባቢ ላይ ሐኪሙ ቼክ በሚያደርግበት ጊዜ ላይ እንደዛ በጣም የሚያም ከሆነና ሌሎች ተመሳሳይ ደግሞ የሽንት ምልክትም ካለው ለምሳሌ ደም ሽንት ውስጥ ወይም ደግሞ ማቃጠል ወይም ቶሎ ቶሎ ሽንት መምጣት አይነት ነገሮች ካሉ ምናልባት ከሽንት ኢንፌክሽን ጋር የተያያዘ ሊሆን ይችላል። የኩላሊት ካንሰርም እንደዚሁ በህመም ሊገለጥ ይችላል። የኩላሊት ሲስትም እንደዛው። ሲስት ማለት ትንንሽ ውሃ የተሞሉ ቦታዎች ናቸው።
ሰውነት ውስጥ የሚፈጠሩ ውሃ የሚቋጥሩ አይነት የሰውነት አካላት ናቸው። በምን ምክንያት የሚፈጠሩ ነው እያሉ ያሉት?
እነሱ ሲስቶቹ ሲያድጉ ወይ ሲስቶቹ ራፕቸር ሲያደርጉ ብሬክ አፕ ሲያደርጉ ህመም ሊፈጠር ይችላል። አንዳንዴ ደግሞ ሬናል ኢንፍራክሽን የምንለው ነገር ይኖራል። እዚህ የደም ስር ወደ ኩላሊት የሚሄደው ወሳኝ የደም ነገሮች ሲዘጉ ልክ የልብ ምት ሀርት አታክ እንዳለው ልክ ደግሞ ለኩላሊትም እንደዛ አለ። እነሱም ህመም ሊፈጥሩ ይችላሉ። አንዳንዴ ደግሞ ኮዙንም ላናውቀው እንችላለን።
መንስኤው ላይታወቅ ይችላል።
ሎይን ፔን ሄማቸሪያ ሲንድሮም የምንለዋል። ማናውቀው ከሆነ ሁሉንም ነገር እዛ ሰብስበን ነው የምናስገባው። ኤልፒኤችኤስ ወይም ሎይን ፔን ሄማቸሪያ ሲንድሮም የምንለዋል። ከሄኛው ከሽንትም ደምም ይኖረዋል። ግን ደግሞ ኮዙን በቴስትም በምንም ማወቅ ሳንችል ስንቀር መንስኤው የማይታወቅ ብለን ክላሲፋይ እናደርገዋለን።
ዶክተር ተዋበ በጣም የተለየ የሚመስል ለዚህ መሰል የጎን ውጋት የሚያጋለጥ ህመም ዝርዝር ውስጥ ተካቶ የተመለከትኩት ኩላሊት እብጠት የሚፈጥር ፈሳሽ መጠራቀም ለከፋ የጎን ህመም ወይም ስቃይ ሊዳርግ ይችላል የሚልም አለ። ይሄስ ተጨባጭነት ይኖረው ይሆን?
አዎ፣ አሁን የጠቀስከው ሃይድሮኔፍሮሲስ የምንለው ነገር ሃይድሮኔፍሮሲስ ማለት ከኩላሊት ወደ ሽንት ፊኛ የሚወስደው ቧንቧ የሆነ ቦታ ላይ መዘጋት ነው እና ያ መዘጋት የሚፈጥረው ነገር ህመም ሊፈጥር ይችላል። ለምሳሌ የኩላሊት ጠጠር ሃይድሮኔፍሮሲስ ወይም የሽንት ቧንቧ እብጠትን ሊፈጥር ይችላል፣ እስከ ኩላሊት ድረስ የሚደርስ ማለት ነው እና በዛ ምክንያት ህመም ሊያመጣ ይችላል።
ች አሉላ ከበደ ከዶክተር ተዋበ ጋር የነበረው ቆይታ በዚሁ አልተቋጨም። አንድ ሰው ይህን መሰል የውጋት ስሜት የሚያስከትል የህመም አይነት ሲገጥመው መቼ ነው ፈጥኖ በሐኪም መታየት ያለበት ሲል አሉላ ላነሳላቸው ጥያቄዎችና ሌሎችም የሰጡት ሙያዊ ማብራሪያን ጨምሮ ሙሉ ቃለ ምልልሱን በድህረ ገጻችንና በማህበራዊ ገጾቻችን ላይ እናኖራለን። አምሃሪክ ዶት ቪኦኤ ኒውስ ዶት ኮም የድህረ ገጻችን ነው። አት ቪኦኤ አምሃሪክ የፌስቡክ ሃሽታግ፣ ቪኦኤ አምሃሪክ ደግሞ የትዊተር መገኛዎቻችን ናቸው። ዶክተር እንግዳችንን ዶክተር ተዋበ ግርማን እያመሰገድን ወደ ቀጣዩ የስፖርት መሰናዷችን እንለፍ። በኢትዮጵያ እየተካሄደ ባለው የሴካፋ ከ17 ዓመት በታች የእግር ኳስ ውድድር ለግማሽ ፍጻሜ ያለፉ ሀገራት ተለይተዋል። ኢትዮጵያ ወደ ግማሽ ፍጻሜው ማለፍ አልቻለችም። ትላንት በተካሄደ የቺካጎ ማራቶን በሁለቱም ጾታ ኬንያውያን አትሌቶች አሸንፈዋል። ካለፈው ሳምንት የአሬማ ክለብ ስታዲየም አደጋ በኋላ የኢንዶኔዥያ ፖሊስ በስድስት ሰዎች ላይ ክስ እንደሚመሰርት አስታውቋል። ሜሲ የኳታር 2022 ዓመተ ምህረት የመጨረሻ የዓለም ዋንጫ ተሳትፎ እንደሚሆን ተናግሯል። እነዚህና ሌሎች ዘገባዎች በምሽቱ የኬኔዲ አባተ ዘገባ ተካተዋል። ወደዛው ንለፍ።
በኢትዮጵያ አስተናጋጅነት እየተካሄደ በሚገኘው ከ17 ዓመት በታች የምስራቅና መካከለኛው አፍሪካ የእግር ኳስ ማህበር ሴካፋ ውድድር ወደ ግማሽ ፍጻሜ ያለፉ ሀገራት ተለይተዋል። ካለፈው ሰኞ መስከረም 23 ጀምሮ በአበበ ቢቂላ ስታዲየም እየተከናወነ በሚገኘው በዚህ ውድድር ትናንት የምድብ የመጨረሻ ጨዋታዎች ተካሂደዋል። በምድብ ሁለት ደቡብ ሱዳንና ብሩንዲ ያደረጉት ጨዋታ 1-1 በሆነ ውጤት ተጠናቋል። ውጤቱን ተከትሎ ደቡብ ሱዳን ከምድቧ ዩጋንዳን ተከትላ ወደ ግማሽ ፍጻሜው አልፋለች። በምድብ አንድ በተደረገው ጨዋታ ታንዛኒያ ሶማሊያን 2-1 ያሸነፈች ሲሆን ሁለቱ ሀገራት ይህን ጨዋታ ከማድረጋቸው በፊትም ለግማሽ ፍጻሜ ማለፋቸው ተረጋግጧል። በዚሁ ምድብ አንድ አስተናጋጇ ሀገር ኢትዮጵያ 2 ጨዋታ ተሸንፋ ወደ ቀጣዩ ዙር ማለፍ አልቻለችም። በግማሽ ፍጻሜው ዩጋንዳ ከሶማሊያ፣ ደቡብ ሱዳን ደግሞ ከታንዛኒያ ጋር ጥቅምት 2 2015 ዓ.ም ይጫወታሉ። በዘንድሮ የሴካፋ ከ17 ዓመት በታች ውድድር ጅቡቲና ሱዳን በምድብ ከተደለደሉ በኋላ የተወሰኑ ተጫዋቾቻቸው በኤምአርአይ ምርመራ እድሜያቸው ከ17 ዓመት በላይ በመሆኑ ከውድድሩ ተቀንሰው በአንድ ምድብ 3 ሀገራት ብቻ ናቸው የተሳተፉት። ውድድሩ እስከ ጥቅምት 5 ይቀጥላል። በዚህ ውድድር አንደኛና ሁለተኛ የሚወጡ ሀገራት በመጋቢት ወር 2015 ዓ.ም በአልጄሪያ አስተናጋጅነት ለሚካሄደው የአፍሪካ ከ17 ዓመት በታች የእግር ኳስ ውድድር ዞኑን ወክለው ይሳተፋሉ። በሌላ የእግር ኳስ ዜና በካፍ ኮንፌዴሬሽን ዋንጫ ወደ ሁለተኛ ዙር ማጣሪያ ያለፈው ፋሲል ከነማ በዚሁ ዙር የመጀመሪያ ጨዋታ በሜዳው የቱኒዚያውን ሴፋክሲያንን አስተናግዶ 0-0 ተለያይተዋል። ፋሲል ወደ ቀጣዩ ዙር ለማለፍ በመጪው ቅዳሜ በቱኒዚያ የሚደረገውን የመልሱን ጨዋታ ማሸነፍ ይጠበቅበታል። ትናንት በተካሄደው የቺካጎ ማራቶን በሁለቱም ጾታ ኬንያውያን አትሌቶች አሸንፈዋል። በሴቶች ምድብ ኬንያዊቷ ሩት ቼፒንጌቲች የቺካጎ ማራቶንን ለሁለተኛ ተከታታይ ጊዜ ያሸነፈች ሲሆን ውድድሯን ያጠናቀቀችበት ሰዓት በርቀቱ ከተያዘው የዓለም ክብረ ወሰን በ14 ሰከንድ ብቻ የዘገየ ነበር። የ2019 የዓለም ሻምፒዮኗ ቼፒንጌቲች ውድድሩን ለመጨረስ 2 ሰዓት ከ14 ደቂቃ ከ18 ሰከንድ ወስዶባታል። ይህም በ2 ከ14 ከ04 የርቀቱን ክብረ ሰን ከያዘችው ከሀገሯ ልጅ ብሪጂድ ኮስጌ ሰዓት በ14 ሰከንዶች በመዘግየት በታሪክ ሁለተኛው ፈጣን ሰዓት ሆኖ ተመዝግቧል። በትናንቱ ውድድር አሜሪካዊቷ ኤምሊ ሲሶን 2 ከ18 ከ29 በሆነ ሰዓት አዲስ ብሔራዊ ክብረ ወሰን አስመዝግባ ሁለተኛ ስትወጣ፣ ኬንያዊቷ ቪቪያን ኪፕላጋት ሶስተኛ ሆና አጠናቃለች። በወንዶች ምድብ ደግሞ ኬንያዊው ቤንሰን ኪፕሩቶ 2 ከ04 ከ24 በሆነ ሰዓት አሸንፏል። የቺካጎ የአምና ሻምፒዮን ኢትዮጵያዊው ሰይፉ ቱራ 2 ከ04 ከ49 በሆነ ሰዓት ኬንያዊውን ጆን ኮሪርን አስከትሎ በመግባት ዘንድሮ ሁለተኛ ወጥቷል። ከአሬማ ስታዲየም አደጋ በኋላ የኢንዶኔዥያ ፖሊስ በስድስት ሰዎች ላይ ክስ እንደሚመሰርት አስታወቀ። ባለፈው ሳምንት በኢንዶኔዥያ በተከሰተው የስታዲየም አደጋ 131 ሰዎች መሞታቸውን ተከትሎ ለአደጋው መፈጠር ሚና ተጫውተዋል ባላቸው 3 የፖሊስ አባላትና 3 ሲቪሎች ላይ የወንጀል ክስ ለመመስረት መዘጋጀቱን የአገሪቱ ፖሊስ አስታውቋል። ባለፈው ቅዳሜ ችግሩ በተፈጠረበት ስታዲየም በተካሄደው ጨዋታ 42,000 የሚጠጉ የአሬማ እግር ኳስ ክለብ ደጋፊዎች ታድመዋል። በዚህ ጨዋታ አሬማ በጎሚው ክለብ በፐርሴባያ 3-2 በሆነ ውጤት የተሸነፈ ሲሆን ይህም ከ23 ዓመታት በኋላ በሜዳው በዋና ተቀናቃኙ ያስተናገደው የመጀመሪያው ሽንፈት ነው። በዚህም የተናደዱ የክለቡ ደጋፊዎች ወደ ሜዳ በመግባት ረብሽ መፍጠራቸውን ተከትሎ ፖሊሶች አስለቃሽ ጭስ መተኮሳቸው ከፍተኛ ድንጋጤን ፈጥሯል። ከዚህ በኋላ ከስታዲየሙ ለመውጣት በነበረ ግርግር ነው የ131 ሰዎች ህይወት ሊያልፍ የቻለው። ለዚህ ክስተት ተጠያቂ ናቸው የተባሉ ግለሰቦች የሚመሰረትባቸው ክስ በቸልተኝነት ለሞት ወይም ለከባድ ጉዳት የሚያደርስ ተግባር መፈጸም፣ በተጨማሪም የኢንዶኔዥያን የስፖርትና የስነ ምግባር ህግ መጣስን ያካትታል። ግለሰቦቹ ጥፋተኛ ሆነው ከተገኙ እስከ 5 ዓመት እስራት እንደሚጠብቃቸው የሀገሪቱን ፖሊስ ኃላፊ ጠቅሶ ሮይተርስ ዘግቧል። ሌሎች ተጨማሪ ሰዎችም ሊከሰሱ እንደሚችሉ በዘገባው ተጠቁመዋል። በመጨረሻም ሜሲ የኳታር 2022 የመጨረሻ የዓለም ዋንጫ ተሳትፎ እንደሚሆን ተናገረ። እስካሁን ድረስ የዓለም ዋንጫን ማሸነፍ ያልቻለው አርጀንቲናዊው ኮከብ ሊዮኔል ሜሲ የኳታሩ የዓለም ዋንጫ የመጨረሻው እንደሚሆን አረጋግጧል። በእርግጠኝነት የመጨረሻው የዓለም ዋንጫዬ ነው ሲል ሜሲ ከስታር ፕላስ ጋር በተደረገ ቃለ ምልልስ ተናግሯል። የ35 ዓመቱ የፓሪስ ሴንት ጀርሜን ኮከብ ተጫዋች በቀጣዩ ህዳር 11 ከሚጀምረው የዓለም ዋንጫ በኋላ ስላሰበው ሁኔታ በግልጽ ሲናገር የአሁኑ ለመጀመሪያ ጊዜ ነው። ሆኖም ከኳታር በኋላ ከብሔራዊ ቡድኑ ሙሉ በሙሉ ጡረታ እንደሚወጣ ግልጽ አላደረገም። እንደ ጎርጎሮሳውያኑ በ1978 እና በ1986 የዓለም ዋንጫን ያነሳችው አርጀንቲና ህዳር 13 ከሳውዲ አረቢያ ጋር በምታደርገው ጨዋታ የኳታሩን የዓለም ዋንጫ ውድድሯን ትጀምራለች። ሜክሲኮና ፖላንድ ሌሎች በምድብ 3 የምትፋለማቸው ሀገራት ናቸው። ባለፉት 35 ጨዋታዎች ያልተሸነፈችው አርጀንቲና አርጀንቲና በ2021 የኮፓ አሜሪካ የፍጻሜ ውድድር ብራዚልን በማሸነፍ ዋንጫውን ካነሳች በኋላ በስነ ልቦና መነቃቃት ውስጥ ሆና ነው ወደ ኳታር የምታቀናው። እንደ አሶሺየትድ ፕሬስ ዘገባ ብዙ የምንጠበቅ መሆናችንን አላውቅም፣ ነገር ግን አርጀንቲና በታሪኳ ምክንያት የዓለም ዋንጫው እጩ እንደሆነች አምናለሁ ሲል ሜሲ ተናግሯል። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ፕሮግራማችን እንደቀጠለ ነው። ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
በአውሮፓውያኑ አቆጣጠር ጥቅምት 12 1492 በክሪስቶፈር ኮሎምበስ የሚመሩ ሦስት የስፔን መርከቦች ዛሬ ባሃማስ ተብላ በምትጠራው ደሴት ደረሱ ሲል ይጀምራል ርዕሰ አንቀጹ። ይህንን ዓለምን የቀየረ ግዙፍ ዓለም አቀፍ የምግብ፣ የእንስሳት፣ የእጽዋት፣ የሰዎች ብሎም በሽታዎች ልውውጥ መነሾ ክስተት በዩናይትድ ስቴትስ የኮሎምበስ ቀን በሚል መጠሪያ ታስቦ ይውላል። 1492 ዓ.ም በበርካታ ታሪክ አጥኚዎች ዘንድ በዘመናዊው የዓለም ታሪክ ውስጥ ትልቅ ፋይዳ ያለው ዓመት ተደርጎ ይቆጠራል። ከዚህ ዓመት ወዲህ የዓለም ሕዝብ ቁጥር ከአራት እጥፍ በላይ ጨምሯል። ከ1650 እስከ 1850 ባሉት ዓመታት ከዚያ በፊት ከነበረው በሁለት እጥፍ የዓለም የሕዝብ ቁጥር ጨምሯል። ለዚህ ግዙፍ የሕዝብ ቁጥር ማሻቀብ ያበቁ ብዙ ምክንያቶች ቢኖሩም በዋና ምክንያትነት በግልጽ የሚጠቀሰው ግን የምግብ አቅርቦት መጨመርና መሻሻል ነው። በቀደምት አሜሪካውያን የምግብ አቅርቦት ውስጥ በቆሎ፣ ድንች፣ ቲማቲም፣ ለውዝ፣ ካሳቫ፣ አናናስ፣ በርበሬ፣ የካካው ፍሬ መጨመራቸው እጅግ ዋነኛው ምክንያት ነበረ። ድንች በመካከለኛውና ሰሜን አውሮፓ ይኖሩ ለነበሩ ድሆች እጅግ ጠቀሜታ ያለው ምግብ ምንጭ ነበረ። በቆሎና ካሳቫ በ16ኛው ክፍለ ዘመን ለአፍሪካውያን ከተዋወቁ በኋላ ባህላዊ የአፍሪካ እህሎችን በመተካት የአገሪቱ እጅግ ጠቃሚ ያዘቦት እህል ሆነዋል። በተለይ ድንች፣ በቆሎ፣ ለውዝን የመሳሰሉት የአዲሱ ዓለም ምግቦች ለቻይና መተዋወቃቸው ከ1500 እስከ 1650 ባለው ዘመን በአገሪቱ ውስጥ ለታየው የሕዝብ ቁጥር እድገት ምክንያት ሆኗል። ርዕሰ አንቀጹ ይቀጥላል። ኮሎምበሳዊው ልውውጥ ዓለም አቀፋዊና እያንዳንዱን የዓለም ጥግ ከአዳዲስ ምግቦች ጋር የሚያስተዋውቅ ነበረ። ከ1492 በፊት በፍሎሪዳ ብርቱካን የሚባል ፍሬ አልነበረም። በኢኳዶር ሙዝ፣ በሃንጋሪ ፓፕሪካ ቅመም አልነበረም። ይህ ልውውጥ ቲማቲምን ወደ ጣሊያን፣ ቡናን ወደ ኮሎምቢያና ኢንዶኔዥያ፣ አናናስን ወደ ሐዋይ፣ የጎማ ዛፍን ወደ አፍሪካ፣ ሚጥሚጣን ወደ ታይላንድ፣ ቻይናና ህንድ፣ ቼኮሌትን ደግሞ ወደ ስዊዘርላንድ አምጥተዋል። የሦስቱ መርከቦች ባሃማስ ደሴት መድረስ በታሪክ ያልተጠበቀ ለውጥን አምጥተዋል። አዲስ አህጉር በማግኘት ሳይወሰን በምድር ንፍቀ ክበባት መደበኛ ግንኙነትን በመፍጠር ንግድን በማጎልበት የሐሳብ ልውውጥን በመፍቀድ በባህሎች መካከል ትስስርና ድንገቴ ግንኙነትን በመፍጠር የሰው ልጆችን መጻኢ ዘመናት ቀርጿል። 1492 ዓለም እንደ ዓለም አቀፍ ማኅበረሰብ ወደ አንድ መምጣት የጀመረችበት ዓመትም ነው ሲል ርዕሰ አንቀጹ ሐተተውን ይደመድማል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ርዕሰ አንቀጹን ነበር የተከታተላችሁት። ወደዚህ ወደ ዩናይትድ ስቴትስ መለስ ብለን ደግሞ አንድ የተካሄደ ዝግጅት ነው የምንቃኘው። ኢትዮጵያ ውስጥ ያለውን ግጭት አስመልክቶ ዩናይትድ ስቴትስ ወገኖቹን በእኩል ዓይን መመልከትም አይኖርባትም፣ ኢትዮጵያ አጎዋ በመባል የሚታወቀውና የአፍሪካ ሀገሮች ምርቶቻቸውን ከቀረጥ ውጪ በዩናይትድ ስቴትስ ገበያ ማቅረብ የሚያስችለው የአፍሪካ እድገት እድል ተጠቃሚነት ልትመለስ ይገባል ሲሉ ሁለት የዩናይትድ ስቴትስ እንደራሴዎች ተናግረዋል። ሴናተር ማርክ ዋርነር እና የህዝብ እንደራሴ ዳን ቤር እነዚህን መልእክቶች ያስተላለፉት ትላንት ቨርጂኒያ አሌክዛንድሪያ ውስጥ በተካሄደ የኢትዮጵያውያን ዓመታዊ ፌስቲቫል ላይ ነው። ደረጀ ደስታን የተከታተለው
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
አድማጮች፣ ቀደም ሲል ያስተዋወቅነው በነገው ምሽት የሚተላለፈው ዘገባችንን ነው። የዕለቱ ዝግጅትና ዋናው እንግዳ ተናጋሪ የነበሩት በዩናይትድ ስቴትስ የሕግ መወሰኛው ምክር ቤት አባል የቨርጂኒያው ዲሞክራት እንደራሴ ማርክ ዋርነር ነበሩ። አሁን ኢትዮጵያ ውስጥ ያለውን ግጭት አስመልክቶ ዩናይትድ ስቴትስ ሁለቱን ወገኖች በእኩል ዓይን መመልከት አለባት ብለዋል። ይህንን በነገው ምሽት ይዘን እንቀርባለን። በዚሁ ፕሮግራማችንን እናጠቃልላለን። አብረናቸው ያመሸነው ዋና አዘጋጅ አሉላ ከበደ፣ አቀናባሪ ብርሃን ኃይሉና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ዝግጅቶቻችንን በሬዲዮ እንዲሁም በጥና በቴሌቪዥን እንዲሁም በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም መከታተል ትችላላችሁ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ሰላም፣ ደህና ደሩ።